የተናገርኩት ነገር አለና ነዛን ያንን ፓርት እንዲው ጽሑፉን አነብላችኋለሁ። ያኔ ሳስተምር ካልኩት ነገር ጽድቅ ምንድነው? በእምነት መጽደቅ በጣም ትልቁ ፓርት ነው። በዚህ በሮሜ ምዕራፍ መጽሐፍ ውስጥ በእምነት መጽደቅ እና አዲስ ኪዳን በተጻፈበት በግሪኩ ቋንቋ ጽድቅ የሚለው ቃል የተወሰደው ዲካዮሱኔ ከሚል የግሪክ ቃል ነው። ይህ የግሪክ ቃል ጽድቅ ተብሎ በአዲስ ኪዳን ተተርጉሟል። መሰረታዊ ሐሳቡ ቀጥተኛነትን ወይም ትክክለኛነት ማለት ነው። ጽድቅ የሚለው የግሪኩ ቃል ገጽታው የሚያመለክተው ትርጉም አንድ ሰው በጸባዩና በባህሪው በሚኖርበት ህብረተሰብ ተስማምቶ ተጣጥሞ በመኖር ከአማልክቱና መሰል ከሆኑ ሰዎች የሚጠበቅበትን የመኖር ግዴታ የሚያሟላ ሰውን ያሳያል። በነገራችን ላይ ጽድቅ የሚለው ቃሉን ሲጠቀሙ ወይም ዲካዮሱኔ የሚለውን የእግዚአብሔር ሰዎች ሐዋርያቶች ወንጌልን ሲጽፉ፣ ሮሜን ሲጽፉ፣ ሌሎችን መልእክቶች ሲጽፉ የግሪክን ቋንቋ ነው የተጠቀሙት። ስለዚህ ያ ቃል የተጠቀሙበት ቃል የግሪክ ህብረተሰብ የሚጠቀምበትን ቃል ነው የሚጠቀሙት። ስለዚህ ምንድን ነው ያ የሚያሳየው? ለሮሜ ሰዎች ሐዋርያ ጳውሎስ ጽድቅን ሲናገር ያውቃሉ፣ ግሪክ ተናጋሪ ህብረተሰብ ስለሆነ በዚያን ዘመን የነበረው ህዝብ ሐዋርያ ጳውሎስ የሚናገረው ምን ማለቱን እንደሆነ የሚገቡት አዲስ የሆነ ትርጉም ሰጥቷቸው ሳይሆን በህብረተሰብ ውስጥ በጊዜው ካለው አተረጓጎም በመነሳት ነው የሚግባቡት። ስለዚህ ይሄንን ሁኔታ መረዳት አለብን ማለት ነው። ስለሆነም የጽድቅ ህይወት በአንድ ህብረተሰብ መካከል ያለ ሰው የሚኖረውን ስልጡንና ህጋዊ አኗኗርንና ህይወትን ያሳያል። በአንጻሩ ከአረማዊነት የተቃረነ ህይወትን ያመለክታል። አረማዊ የሚባለው እንደዚህ ስልጡን በሆነ ህብረተሰብ ውስጥ ሰው ከሰው ጋራ ከማህበረሰብ ጋራ ከሚኖር ህይወት ገዳዳ የሆነ የወጣ ህይወት የሚኖርን ሰው ነው የሚያመለክተው አረማዊ። የዚህ ቃል አጠቃቀም ማለት የጽድቅ የሚለው ቃል በግሪኩ ህብረተሰብ እያደገ በመምጣቱ የግሪክ ፈላስፎች፣ ህግ አስከባሪዎች ሁሉ የህይወት መለኪያና መመሪያ አድርገው ከሚወስዷቸው ነጥቦች አንዱ ነው። ጽድቅን ሲመለከቱ የአንድን ሰው የህይወትን ጥራትና ትክክለኛነት ለመግለጥ ከሚጠቀሙበት ቃል ውስጥ የሚውል ነው ማለት ነው። ከዚህ የተነሳ ጽድቅ የአንድን ሰው ህይወት ሁኔታ የሚመዝን ሆኖ በመወሰዱ ህብረተሰቡ ከሚመራበት ህግ ጋር መስማማት ወይንም አለመስማማቱ በዳኛ የሚታይና የሚወሰን እንዲሆን አደረገው። ስለዚህ የሰው ትክክለኛ ነው ወይ? በህብረተሰብ ውስጥ ሰዎች ወንጀለኛ፣ በደለኛ ሆነው የሚከሰሱት በዳኛ ነው። ዳኛ ነው የሚበይንባቸው። ስለዚህ በአንድ ሰው የጽድቅ ህይወት የመኖር ያለመኖሩን ለህብረተሰብ የማይመች ህይወት መኖር አለመኖሩ የሚወስን ማን ሆነ? ዳኞቻቸው ሆኑ። ዳኛ የአንድን ሰው ጻድቅነት ለመመዘን የሚጠቀምበት መመዘኛ የህብረተሰቡን ህግ በመጠቀም ነው። ከዚህ የተነሳ የግሪክ ዳኞች በህብረተሰቡ ህግ ላይ ተመስርተው ጽድቅን የማስጠበቅ፣ የማስከበር፣ የመከላከል ስራ እንዲሁም ይህንን ነገር በጽሁፍም ሁሉ በህግም ያደርጉ እንደነበር ይነገራል። ጸሐፊዎች ይናገራሉ። ከላይ ባለው የታሪክ ገጽታው ላይ ተመስርተን ጽድቅ የሚለውን ቃል የግሱን ፍች ስንመለከት ሶስት መሰረታዊ ትርጉሞች እናገኝበታለን። አንደኛ ህግን የጣሰ ሰውን ከማስተካከል አኳያ ሲነገር ትክክል ማድረግ የሚለው ሀሳብ ይዞ ይታያል። ስለዚህ ህግን የጣሰን ሰው ለማስተካከል ያንን ሰው ከዛ ከተሳሳተበት ገዳዳ ከሆነ ለህብረተሰብ ከማይመቸወት አስተካክሎ መስመር ማስገባትን ማለት ነው። ፍትሐዊ ውሳኔ በመስጠት ደረጃ ሲናገር ትክክለኛ ወይም ቀጥተኛ እንዲሆን ወይምንም እንደሆነ በመቁጠር መበየንን ለማመልከት ይውላል። ዳኛ ሲጠቀምበት አንድ ሰው ላይ ፍትሐዊ ውሳኔ ዳኛው የሚወስደውን በማመልከት አንጻር ማለት ነው። በሶስተኛ ደረጃ ለአንድ ሰው የሚገባውን ፍትሐዊ ቅጣት ለማሰጠት ወይንም ህጋዊ በሆነ መንገድ ጻድቅ መሆኑን ለመወሰን በሆነ መንገድ ይውላል። ሴፕቷጀንት በመባል የሚታወቀው ሴፕቷጀንት ስንል ጌታችን ኢየሱስ በህይወት በነበረበት ዘመን በምድር ላይ በስጋ ህይወቱ በምድር በነበረበት ዘመን ብሉይ ኪዳን መጽሐፍ ወደ ግሪክኛ ሙሉ በሙሉ ተተርጉሞ ነበረ እና ያ መጽሐፍ ሴፕቷጀንት ይባላል። ሴብ እና የግሪክ ስም ነው የተሰጠውና ሰባ ሊቃውንቶች ተርጉመውታል በሚል አፈ ታሪክ ላይ ተመስርቶ የተሰጠው ስም ነው። ስለዚህ የሴፕቷጀንት በመባል የሚታወቀው መጽሐፍ በዕብራይስጥኛ የተጻፈውን ብሉይ ኪዳን ወደ ምን ተርጉመውታል? ወደ ግሪክ ስለተረጎሙት የግሪክኛው የብሉይ ኪዳንን አጠቃቀም ብዙ የእግዚአብሔር ሰዎች ያጠናሉ፣ መጽሐፍ ቅዱሳዊ ግንዛቤያቸው ትክክል እንዲሆን። ስለዚህ የግሪክ ትርጉም መጽሐፍ ከተጻፈበት ጊዜ ወዲህ ጽድቅ የሚለው ቃል የግሱ ትርጉም ማለት እነሱ ብሉይ ኪዳንን ሲተረጉሙ አዋጅ፣ ማጽደቅ፣ ጻድቅ እንዲሆን አድርጎ ህጋዊ ውሳኔ መስጠት የሚሉ ትርጉሞችን ይዞ እንደሚገኝ ብዙ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ብሉይ ኪዳን ጻድቅነትን የሚፈታው ሰው ከእግዚአብሔር ጋር የሚኖረውን ትክክለኛ ግንኙነት ወይንም ህብረት በማሳየት ነው። እንደ ግሪኮቹ ህብረተሰብና አማልክት ላይ የተመለከተ አይደለም ማለት ነው፣ የህብረተሰብ ህግ ላይ። ስለዚህ የሴፕቷጀንት ብሉይ ኪዳንን ሲፈታ ጽድቅን አስመልክቶ የተጠቀመባቸው ቃላት ዲካዮሱን የሚለውን ቃል ሲጠቀሙ ሰዎች ከእግዚአብሔር ጋር ያላቸው ምን ግንኙነት እየመዘኑ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። የግንኙነቱን ትክክለኛነት የሚወስነው ማን ነው ማለት ነው? በብሉይ ኪዳን እግዚአብሔር ነው፣ ዳኞች አይደሉም፣ ሰዎች አይደሉም። ስለዚህ ጻድቅነት እግዚአብሔር ከሚወስደው እርምጃ የተነሳ የሚገኝ በመሆኑ ግሪኮቹ በሰው ስራ ወይንም ተግባር ላይ እንደመሰረቱት ያለ እይታ ወይም ገጽታ የለውም ማለት ነው። የጻድቅነት ወሳኙ ማን ነው? እግዚአብሔር ነው። መለኪያውም ሆነ መመዘኛው እርሱ ነው። ምንም እንኳን በብሉይ ኪዳን ሕግ ቢሰጥም ሕግ ሰጪው ራሱን በሚያማክል መመዘኛነት እንዲሰራ አስቦ እንጂ እርሱ ሳይታሰብ ሰው ከእርሱ ጋር ያለውን ግንኙነት ቦታ ሳይሰጠው የሚሰራ መመዘኛና መመሪያ ሆኖ አልቀረበም። ይህ ልብ በሉ። የእግዚአብሔርን ሕግ እግዚአብሔርን ዋና ባላደረገ ሁኔታ የጽድቅ መመዘኛ አድርገን ልንወስደው አንችልም። ስለዚህ እግዚአብሔር ጽድቅን ሕግን ሲሰጥ ሕግ በራሱ መመዘኛ እንዲሆን ሳይሆን ማን ነው መመዘኛው? ሕጉን ሰጪው እግዚአብሔር ነው መመዘኛው ማለት ነው። ግልጽ ነው። እግዚአብሔር የተመሰገነ ይሁን። እስራኤላውያኖች ልክ እንደ ሕጉ የሚያቀርቧቸው ነገሮች አሉ። እግዚአብሔር ግን ደስተኛ ያልሆነባቸው ብዙ ነገሮች አሉ። እያችሁት የሚያደርጉትን ነገር በሙሉ መስዋዕቶች ያቀርባሉ። ሕጉ የሚያዘውን ሁሉ አድርጌያለሁ ፈጽሜያለሁ ይላሉ። ከእግዚአብሔር ጋር ግን ያላቸው ግንኙነት ምን አይደለም? ትክክል አይደለም። እነዚህ ሁኔታዎች በብሉይ ኪዳን ነቢያቶች እየተነሱ ሲወቅሷቸው የሚታየው ይህንን አስመልክቶ ነው። ምንም እንኳን በብሉይ ኪዳን ይቅርታ፣ የጽድቅ መመዘኛና መለኪያው እግዚአብሔር ራሱ ነው። እግዚአብሔር አጽዳቂና ኮናኝ ሆኖ የሚሰራው በራሱ ጽድቅ ላይ ተመስርቶ ነው። እግዚአብሔር ራሱን ነው የሚያየው። እግዚአብሔር ይመስገን። ሰው በእግዚአብሔር ፊት ያለው አቋም ወሳኝ ነው ማለት ነው። በእግዚአብሔር ፊት ባለፈው ሳምንት ይህንን ነው ለማሳየት የሞከርኩት። ስጋ የለበሰ ሁሉ በማን ፊት ነው? በእርሱ ፊት ስለማይጸድቅ ነው ይላል። አዎ ሰው ከሰው ጋር ህጉን ፈጽሟል አድርጓል ተብሎ ህግን እየተከተልን ብናይ ሊጸድቅ ሰው የሚችልበት ሁኔታ ሊታየን ይችላል። ግን በእግዚአብሔር ፊት ነው የጽድቅ ነገር በብሉይ ኪዳን መታየት ያለበት። እግዚአብሔር ያጸደቀው ሊኮነን የሚችልበት ሌላ ምንም አይነት ህግ ከየትም ከማንም ሊቀርብ አይችልም። እግዚአብሔር ካጸደቀው አንድን ሰው እግዚአብሔር የኮነነውን ሊያጸድቅ የሚያስችል ህግ ወይንም ሌላ መለኪያ ሊመጣ ጨርሶ አይችልም። ስለዚህ የሰው ህይወት የሚታየው ሰው ከእግዚአብሔር ጋር ባለው ግንኙነት ነው፣ በግንኙነት ነው የሚታየው። ስለዚህ የእግዚአብሔር የጽድቁ ምክንያት የራሱ ጽድቅ ነው። አቤቱ አምላኬ እንደ ጽድቅህ ፍረድልኝ ብለው የሚጸልዩት በብሉይ ኪዳን ለዚህ ነው። በላይም ደስ አይበላቸው መዝሙር 35:24 ላይ እንደ ጽድቅህ እያሉ ይጠይቃሉ። ጽድቅ የትክክለኛነት መለኪያ በመሆኑ የጽድቅ መለኪያው ማን ነው ማለት ነው? እግዚአብሔር ነው ማለት ነው። ሰዎች ሲበድሉ እግዚአብሔር የጽድቁን ስራ በፍርድ ወይንም በምህረት ይገልጣል። እግዚአብሔር የጽድቁን ስራ እንደ ጽድቅ ፍረድልኝ። ስለዚህ እግዚአብሔር በጻድቅነቱ በአንድ ነገር ላይ የሚወስዳቸውን እርምጃ ስራውን በፍርድም ይገልጻል። በነገራችን ላይ ጻድቅነቱ እና በምህረት ስራም ይገልጻል። ስለዚህ ጽድቅ በብሉይ ኪዳን የእግዚአብሔር ጽድቅ የሚለው ጽንሰ ሐሳብ የሚያመለክተው የእግዚአብሔር ሕዝብ ለርሱ ታማኝ በመሆኑ የኖሩትን ህይወት ትክክለኛነት ያጸደቀበትን ጽድቁን የሚያመለክት ነው። ለማን ታማኝ መሆናቸው? ለእግዚአብሔር ታማኝ መሆን። ከዚህ የተነሳ ጽድቅ የሚለው ቃል ፍትሃዊ የሆነ መጽደቅን የሚያሳይ ሆኖ ይወሰዳል። ያንን አፕሩቭ የሚያደርገው ልክ አይደለም የሚለው ማን ነው? እግዚአብሔር ነው። ሐዋርያ ጳውሎስ ጽድቅን የተጠቀመበት አጠቃቀም ስንመለከት በሮሜ ምዕራፍ 1 ቁጥር 17 ላይ የተጠቀሰው ጥቅስ የተወሰደው ከእንባቆም ምዕራፍ 2 ቁጥር 4 ላይ ነው። እንባቆም እንደዚህ ብሏል፣ እነሆ ነፍሱ ኮርታለች፣ በውስጡም ቅን አይደለችም፣ ጻድቅ ግን በእምነቱ በሕይወት ይኖራል። ጻድቅ ከእግዚአብሔር ፍርድ ተርፎ በእምነቱ በሕይወት ይኖራል ያለውን ሐሳብ በመንተራስ ጻድቅ በሕይወት የሚኖረው እምነት ምንጩ የሚያኖረው እምነት ምንጩ የእግዚአብሔር ወንጌል እንደሆነ በመጥቀስ ነው ጳውሎስ የሚያስተምረው። ጻድቅን በሕይወት የሚያኖረው ምንጩ ማን ነው ማለት ነው? የእግዚአብሔር ጽድቅ የሆነው ኢየሱስ ክርስቶስ እንደሆነ ነው ለማስተማር። ሐዋርያ ጳውሎስ የእግዚአብሔር ጽድቅ ብሎ ሲናገር ጽድቅን የሚያቀርበው ትክክለኛነት፣ ቀጥተኛነት በሚለው መልኩ እንደሆነ የመጽሐፍ ቅዱስ ተማሪዎች ሁሉ ያሳያሉ። ሐዋርያው ግሪካዊ በሆነ አመለካከት ሳይሆን ብሉይ ኪዳናዊ በሆነ መረዳት ላይ ተመስርቶ ጽድቅን እንደገለጠ ይታመናል። ለምን? የጠቀሰው ጥቅስ ከየት ነው? ከብሉይ ኪዳን የጠቀሰው ከእንባቆም ነው የጠቀሰው። ስለዚህ ሐዋርያው በሚሰብከው ወንጌል የእግዚአብሔር ጽድቅ የወንጌሉ ማዕከልና ዋና መልእክቱ ሆኖ መቅረቡን መዘንጋት የለብን። በዚህ ጉዳይ ላይ ክርስቲያኖች ከሳቱ መንፈሳዊ ነገራቸው በየትኛው መልክ ትክክለኛ አይሆንም ማለት ነው። የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ብሏል ሐዋርያ ጳውሎስ። እና ይሄ በጣም ሰፊ ትምህርት ነው፣ ግን እንዲሁ እንዲታያችሁ ይህ በሮሜ መጽሐፍ ላይ የተገለጸው የእግዚአብሔር ጽድቅ የሚገለጠው በወንጌል ነው። ወንጌል ሲሰበክ ምንጊዜም ቢሆን ይህን ጽድቅ መግለጥ አለበት። ስለዚህ በክርስትና ሕይወታችን በአሁኑ ጊዜ ባለንበት የኢቫንጀሊካል የኢትዮጵያውያንን ነው የምናገረው፣ በኢትዮጵያውያን ኢቫንጀሊካል ቸርች ውስጥ የእግዚአብሔርን ጽድቅ ወንጌል መግለጥ ሲገባው ብዙ የምናስተምራቸው ትምህርቶች ራሱ አላማቸውን የሳቱ ናቸው። የእግዚአብሔር ጽድቅ ሳይገባቸው አመታት ያስቆጠሩ ብዙ አማኞች ነን የሚሉ ሰዎች አሉ፣ መጽደቅ ምን እንደሆነ ሳይገባቸው። ግን ይሄ የክርስትና ህይወት መሰረት ነው። ከዚህ በፊት ተናግሬ ያለው ማርቲን ሉተር የሚባለው የእግዚአብሔር ሰው በእምነት መጽደቅን አስመልክቶ ቤተ ክርስቲያን የምትወድቀውም የምትነሳበትም ዶክትሪን ብሎ ያለው በዚህ ነው። በካቶሊክና በሪፎርሜሽን ታድሶች መካከል ዋና የመለያያ ፖይንት የሆነው ነገር ይሄ። በዚህ ላይ ተሳስቶ ሰው ትክክለኛ ይሆናል ብዬ በበኩሌ እስካሁን ድረስ እንደተማርኩት ከማየው ሌላ መንገድ መዳኛ መንገድ ሰው ያገኛል ማለት አይቻልም። ግልጽ ነው ውድ ወገኖች። ስለዚህ ይህንን ጽድቅ ያልገለጠ ወንጌል ተብሎ ሊጠራ አይችልም። እዚህ ነው ብዙ የእግዚአብሔር ሰዎች ወንጌል ጉድ ኒውስ ነው የሚሉት። ለምን? እግዚአብሔር ሰዎችን በእግዚአብሔር ፊት ትክክለኛ ሊሆኑ የሚችሉበትን ምስጢር በመግለጡ ነው። እግዚአብሔር ይመስገን። ስለዚህ ጽድቅ እግዚአብሔር ጻድቁ በፊቱ ሰዎችን ትክክለኛ መሆናቸውን በሱ ፊት እሱ መለኪያ ሆኖ ዳኛ ሆኖ ትክክለኛ ነው አሁን ከኔ ጋር ተስማምታል የሚለውን ፍትሐዊ እርምጃ እግዚአብሔር በላያቸው የሚወስድበትን ሚስጥር የሚገልጸው ወንጌል የጸጋ ወንጌል በጣም በጣም ዋና መሆን አለበት። እግዚአብሔር የተመሰገነ ይሁን፣ አሜን። እግዚአብሔር ጽድቁን በወንጌሉ መግለጡ እጅግ ለሰው ያለውን ፍቅሩን የማዳኑን የጸጋውን ብርታት ያሳያል። ይህ የእግዚአብሔር ጽድቅ እንዴት ተገለጠ ብንል በሮሜ 3:21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ምን ተገልጧል? ያለ ሕግ ተገልጧል ይላል። ይሄ በጣም አስደናቂ ነገር ነው። ይህንን ሀሳብ ስትመለከቱት በዚህ በተለይ ቁጥር 25 ላይ በዚህ በሮሜ ምዕራፍ 3 ቁጥር 25 ላይ ብትመለከቱ እርሱንም እግዚአብሔር በእምነት የሚገኝ የሚለውን ፐብሊክሊ እግዚአብሔር ዲስፕሌይ እንዳደረገው ነው የግሪክኛው ቃል የሚናገረው። እግዚአብሔር በአደባባይ ለሰው ሁሉ ግልጥ ያደረገው ነው ብሎ ይላል። ስለዚህ ወንጌል ይሄንን እግዚአብሔር በአደባባይ ለሰው የገለጠውን ነገር ግልጥ አድርጎ ማሳየት መቻል አለበት። ወንጌል የሚሰብኩ ሰዎች እኔ ድሮ ሰው እግዚአብሔር እንደጠራው በምን እናምናለን ለአገልግሎት ይሉኛል። ወንጌልን መስበክ መቻል አለበት። ወንጌልን የእግዚአብሔርን ጽድቅ የሚገልጥ ወንጌል የማይገልጥ አገልጋይ እግዚአብሔር ጠራው ማለት አይቻልም። ታዲያ ምንድን ነው የሚናገር? ስለ ሙሴ እግዚአብሔር ይደርስላችኋል፣ አይዟችሁ፣ ተስፋ ይሰጠናል። ይሄ ወንጌል አይደለም። እንደዚህ ያለ ወንጌል ወንጌል አይደለም። ስለዚህ እግዚአብሔር በአደባባይ ለሰዎች ሁሉ ግልጥ ያደረገውን ይህንን የማዳን ወንጌል መግለጥ መቻል አለብን። እግዚአብሔር ይመስገን። ግልጥ ነው ውድ ወገኖች፣ ልብ እንበል። በወንጌል የሚገለጠው የእግዚአብሔር ጽድቅ ያለ ሕግ የተገለጠ ጽድቅ ነው። በሕግ በኩል እግዚአብሔር ጽድቁን በሚገልጥ ወይም በጻድቅነቱ ላይ የተመሰረተውን ሕግ ሰጥቶ ጽድቁን መግለጥ ችሏል እግዚአብሔር በብሉይ ኪዳን። ነገር ግን አሁን ያለ ሕግ እግዚአብሔር ምን ገልጧል? ጽድቁን ገልጧል። የእግዚአብሔር ጽድቅ ያለ ሕግ ተገለጠ። ግሪክ ሰው የግሪኮች ሰው ሰራሽ እና ፍልስፍና መራሽ በሆነ መመዘኛ ጽድቅን ይገልጣሉ። በብሉይ ኪዳን በሕግ ላይ የተመሰረተ ጽድቅ ሲገለጥ እንመለከታለን። እግዚአብሔር የተመሰገነ ይሁን እና በዚህ ሮሜ ኢሳያስ 51:7 ማየት ትችላላችሁ። መዝሙረ ዳዊት 119:142 ማየት እንችላለን። በዚህ በሮሜ ላይ ጳውሎስ ሲናገር ግን ሐዋርያ ሆኖ በተለየበት በእግዚአብሔር ወንጌል አሁን የተገለጠው ጽድቅ እንደ ግሪኮቹ ፈላስፋ፣ ዳኛ ወይም ህብረተሰብ ምክንያት የሆነበት አይደለም፣ ወይም እንደ ብሉይ ኪዳኑ በሕግ አይደለም። ያለ ሕግ የተገለጠ ጽድቅ ነው። ይሄ በጣም 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 አስገራሚ ነገር ነው። እንደዚህ የሚያስደንቅ ነገር የለም፣ የእግዚአብሔርን ጸጋ አጉልቶ የሚያሳይ። ስለዚህ ያለ ሕግ በወንጌል የተገለጠው ጽድቅ የእግዚአብሔር ጽድቅ ነው ብሎ ነው የሚያሳየው። ፍጹምና ጻድቅ የሆነው አምላክ ኃጢአተኛ የሆነን ሰው የሚያጸድቅበት ጽድቅ የራሱን ጻድቅነት በማያስጥል የሰውንም ኃጢአተኛነት ችላ በማያስብል ሁኔታ ጽድቁን ገልጧል። እግዚአብሔር የተመሰገነ ይሁን። ብዙ ሰዎች ይህን ሚዛን መጠበቅ በጣም መቻል እንዳለባቸው ይሳሳታሉ። እግዚአብሔር የኃጢአተኛውን ኃጢአተኛነት ችላ በማይልበት ደግሞም የእግዚአብሔር ጻድቅነት በማይጣልበት ሁኔታ ጽድቁን ገልጧል። እግዚአብሔር የተመሰገነ ይሁን። ለዚህ ማስረጃ ኢየሱስ የከፈለውን ዋጋ ማየት ነው። ብዙ ሰዎች ይህን የእግዚአብሔርን ጽድቅ የኃጢአት ሊቸንሳ ወይም የኃጢአት ላይሰንስ አድርገው ወስዱታል። በነፃ መጽደቅ በሚል ምን ያደርጋሉ? የኃጢአት ህይወትን ለመኖር ራሳቸውን የኤክስኪውዝ ቃልና ራሳቸውን በዚህ ጽድቅ ጥላ ስር እየፎከሩ የኃጢአት ህይወታቸውን ይደብቃሉ። በጣም ዴንጀረስ ነው። ይህንም ባለፈው አስተምር ያለው ትዝ ይላቸዋል። ይሁዳ ላይ የአምላካችንን ጸጋ በምን የሚለውጡ ይላል? በሴሰኝነት የሚለውጡ ይላል። ካን ዩ ኢማጂን ኢየሱስ ሞቶ እኔን ለማዳን የከፈለውን እኔ ለምኖረው የሴሰኛነት ህይወት በጸጋው ነው ምኖረው ተብሎ ሲባል ኢንክሬዲብል። ይህንን ለምን እንደማይሆን ዛሬ ለማሳየት ሞክራለሁ፣ ይህን ጽሑፍ ከጨረስኩላችሁ በኋላ። እግዚአብሔር የተመሰገነ ይሁን። ያለ ሕግ በወንጌል የተገለጠው ጽድቅ የእግዚአብሔር ጽድቅ መሆኑን ያሳያል። ፍጹም ጻድቅ የሆነው አምላክ፣ እደግምላችኋለሁ፣ ኃጢአተኛ የሆነን ሰው የሚያጸድቅበት ጽድቅ የራሱን ጻድቅነት በማስጥል የሰውን ኃጢአተኛነት ችላ በማያስብል ሁኔታ ጽድቁን ገልጧል። እግዚአብሔር በወንጌል አማካኝነት ሰዎችን በእምነት ብቻ ሊድኑ የሚችሉበትን የራሱን ጽድቅ ገልጧል። ይሄ አንድ የሚያምን ሰው እንደነበረ እንደዛው ዱጭ አርጎት አያስቀረው። ታላቅ ታላቅ እምነት ነው። እግዚአብሔር ይመስገን። ቬሪ ፓወርፉል የሆነ እምነት ነው። እንደዚህ ያለ እምነት እግዚአብሔር የተመሰገነ ይሁን። ይህንን በደንብ ነው ዛሬ ለማየት የምንሞክረው። እግዚአብሔር በወንጌል አማካኝነት ሰዎችን በእምነት ብቻ ሊድኑ የሚችሉበትን የራሱን ጽድቅ በእምነት ብቻ። ሐዋርያ በወንጌል የተገለጠውን የእግዚአብሔርን ጽድቅ አስመልክቶ የሚናገረው እውነት በብሉይ ኪዳን ላይ የተመሰረተ እንጂ እንደ ግሪኮቹ የተወሰደ አይደለም። የእግዚአብሔር ጽድቅ የሚለው መሰረታዊ ሐሳብ የወንጌል እምብርትና መሰረት የሆነ ትልቅ እውነት ነው። ይህ የእግዚአብሔር ጽድቅ የብሉይ ኪዳን ተስፋዎች ሁሉ ተግባራዊ እንዲሆኑ ያለምንም ተጨማሪ ነገር በራሱ በቂ ምክንያት የሚሆን ሲሆን ለተግባራዊነታቸው ትልቅ ምንድን ነው? ዋስትና ነው። እግዚአብሔር የተመሰገነ ይሁን። የአብርሃምን ተስፋ የአብርሃምን በረከት በምን እንድንኖር ሲላል? በእምነት እንድንኖር ሲላል። ስለዚህ ለአብርሃም የተነገረው ያ ሁሉ ተስፋ ኢየሱስ ክርስቶስን ለሚያምኑ ሁሉ እድል ፋንታቸው ነው። በእምነት የሚገለጠው የእግዚአብሔር ጽድቅ በቅርበት ሲታይ በእምነት መጽደቅ የሚያሳያቸውን ነጥቦች ላሳያቸው። በእምነት መጽደቅ አጽዳቂው እግዚአብሔር የሚያምነውን ሰው የሚያጸድቅበት ፍትሃዊ ውሳኔ ነው። ውሳኔው በወንጌል የሚሰበክ የምስራች ነው። በእምነት በወንጌል የሚሰበክ የምስራች ነው። ውሳኔው የእግዚአብሔር ጸጋ ሆኖ የሚሰበከው እግዚአብሔር መጽደቅ የእግዚአብሔር ፍትሃዊ ውሳኔ ስለሆነ ጸዳቂው የሚጸድቀው ሰው ጌታን የሚያምነው ሰው ከፍርድና ከኩነን ምን ይሆናል? ነጻ ይሆናል። እግዚአብሔር የተመሰገነ ይሁን። ከፍርድና ከኩነን ምን ይሆናል? ነጻ ይሆናል። አጽዳቂው በቆጠረለት ጽድቅ የሚገኘው ጥቅም ሁሉ ባለመብትና ባለተስፋ ይሆናል። እግዚአብሔር የተቀበለው ሰው ነው። አጽዳቂው ማን ነው? እግዚአብሔር። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ፍትሃዊ የሆነ የማጽደቅ አዋጅ ለኃጢአተኛው የሚያውጀው ሕጉ የሚጠይቀው ጽድቅ በክርስቶስ ኢየሱስ ምን ስለሆነ? ተሟልቶ ስለተገኘ ነው። እግዚአብሔር የተመሰገነ። እንግዲህ ይሄ አንድ ትልቅ ምስጢር ያስይዛል። ጌታችን ይህንን የመጽደቅ ምክንያት የሆነውን ጽድቁን በሁለት መንገድ ነው ለእኛ ያስገኘው። አንደኛ ሕጉን ያለ ኃጢአት ታዞ ያለ በደልና ኃጢአት በመኖሩ ነውር የሌለው የእግዚአብሔር በግ ስለሆነ፣ ስለዚህ ኢየሱስ ክርስቶስን የክብር ሕይወት ጠይቋል፣ ነውር የሌለው። ሁለተኛ የእኛ በደል ያመጣውን የበደላችንን ሞት በመታዘዝ ሞት ስለሞተልን ስለተነሳልን። እግዚአብሔር የተመሰገነ ይሁን። ስለዚህ በእምነት መጽደቅ ፍጹም የሆነ የጸጋ ስራ ነው። በኢየሱስ ክርስቶስ ስራ የተገኘ ነው። የእኛ ነገር የለበት። ስለሆነም የጸደቀው ሰው ስለ ራሱ የሚያውቀው ነገር ቢኖር ታሪክ ቢናገር ኃጢአተኛ መሆኑን ነው። ለዚህ ነው የእግዚአብሔር ሰዎች ኃጢአተኛነታቸውን ይዘምራሉ፣ ስለ ኃጢአተኛነታቸው ይናገራሉ። ኃጢአተኛነታችን የእኛ የተቀበልነውን የእግዚአብሔርን ጸጋ የሚያጎላ የሚያሳይ ነው። ስለዚህ ኃጢአተኛ መሆኑ ሲሆን መጽደቁን የሚቀበለው የእግዚአብሔርን ጸጋ በማድነቅ ብቻ ነው። እግዚአብሔር የተመሰገነ ይሁን። ግልጽ ነው። መጽደቅ በሰው ላይ ለውጥ የሚያመጣ ስራ ወይም የኃይል ስራ ሳይሆን የእግዚአብሔር ውሳኔ ነው። በሌላ አባባል አንድ ዳኛ አንድን ሰው ነጻ ቢያወጣው ውሳኔ ቢወስን ያንን ሰው ባህሪውን የሚለውጥ አይሆንም የዳኛው ውሳኔ። ስለዚህ እግዚአብሔር ውሳኔ በዛ ሰው ላይ የሚያመጣው ነገር የባህሪ ለውጥ የሚያመጣ አይደለም። የባህሪ ለውጥ የመምጣት ጉዳይ ያለው በቅድስና ነው። መጽደቅ የሚያመጣው ከኩነኔ ከበደል ምን ማድረግ ነጻ። ሁለት ፓርት አለው በነገራችን ላይ። ያ ሰው በላዩ ላይ የሚቆጠርበት ኃጢአቱ ሁሉ እንዳይጠየቅ ያደርጋል። ምዕራፍ 4 ላይ ብትመለከቱ ቁጥር 7 እና 8 አመጻቸው የተሰረየላቸው ኃጢአታቸው ምን ያረጋላቸው የተከደነላቸው ብፁዓን ናቸው። የማስተስራይ የመክደን ስራ። ከዛ ሁለተኛውን ፓርት ተመልከቱ። ጌታ ኃጢአቱን ምንም ያረጋበት የማይቆጥርበት ሰው ኃጢአት እኮ አለው ሰውየው። ኃጢአቱን በልውስጥ እንዳትረሱ፣ አንዳንድ ጊዜ ስናነብ በደንብ አናየውም። ኃጢአቱን የማይቆጥርበት ሰው አያችሁት? ኃጢአት አለው ሰውየው፣ እግዚአብሔር ግን ምን አያደርግበትም? አይቆጥርበት። የማይቆጥርበት ሰው ብፁ ነው ይላል። ብፁ ቅዱስ የሚባሉ ምን የሆኑ ነው ይመስለንኛ? ምንም ነገር የማይገኝባቸው ነገር ግን እግዚአብሔር ኃጢአት እያለው ያልቆጠርበት ሰው ነው ብፁ የሚባለው። እግዚአብሔር የተመሰገነ ይሁን። ስለዚህ የሰራሁት ኃጢአቴ ለኩነኔ የሚያበቃኝ ኃጢአቴ ለፍርድ የሚያበቃኝን ኃጢአት እግዚአብሔር ይከድናል ያስተሰርይልኛል ደግሞ ኃጢአቴ እንዳይቆጠር እግዚአብሔር ይወስናል። ምን አይነት ውድ ወገኖች የቱንም ያህል የሚያወቃችሁ ቢመስላችሁ ፕሊዝ እግዚአብሔርን እየለመናችሁ ዲግ ዲፕ ዳውን ኢንቱ ዲስ ይሄን ነገር ካኒ ኢማጂን ብዙ ጊዜ ቆኛ በተሰማን ስለምንኖር በሌላ አባባል አሁን የራባችሁ እስቲ ግረ መንገድ ልጠይቅ ለማንኛው የራባችሁ እግዚአብሔር ይባርክሽ ምቼስ ከሥራ መጣ ነው ያያችሁ በባዶ ሆዳን የመጣችሁ ያራባችሁ የሚረባችሁ ስሜት የሚሰማችሁ አሁን በየበል እናንተ የበላችሁ ወዳችሁ ሞላችሁ እኔም አራበኝም ግን በኋላ እንደሚረባችሁ አሁን ይሰማችኋል አይሰማችሁ አሁን የሚሰማን ምንድነው ያሁኑ ስሜታችን ሁሉ ጊዜኛ በአሁኑ ሁኔታው ስለምንሆን የትላንትናውን የዛሬውን አናስብም ግን የትላንቱን ኃጢአተኛነታችንን የነገውን ኃጢአተኛነታችንን ብናስብ ቢታወቀን ኖሮ አይ ቴል ዩ እግዚአብሔር ያደረገልን ነገር ሃሌሉያ ሃሌሉያ ያያላችሁ ነበር ምትወጡ ምትገቡት እሺ ስለማይታወቀን ምን እናረጋ በአሁን ነው ምን ኖር ስለዚህ አሁን ምንም ኃጢአት የመስራት ነገር የማይሰማቸው ኃጢአት ኃጢአትም ይላችሁ እስቲ የማይላችሁ እነቱን ተናገሩ ኃጢአት ኃጢአትም ማይላችሁ እሺ በዚህ ስሜት ውስጥ ነው ያለ ነው አያችሁት በጣም ኃጢአተኛ መሆን ይጠይቃል ይሄን ለማድነቅ በጣም ኃጢአተኛ መሆን የምግብን ቫልዩ የሚያቅ የራበው ሰው ብቻ ነው አይደለም አይደለም ነገር ግን እኛ ይሄንን በጣም እንድናስተውል ኃጢአተኛነታችንን ማወቅ ጸጋ ነው አመጻቸው እስቲ በሉ የነማን አመጸኞች በእውነት ሪሊ እንዴት ነው እንማባተ አመጸኞች የሚለው አያችሁት የተሰረየላቸው አመጻቸው ምን ያረጋላቸው የተሰረየላቸው አያችሁት ኃጢአታቸው የተከደነላቸው ጌታ ኃጢአቱን የማይቆጥርበት ሰው ሀብት ቁጥር ብትሉ ይሄን ነው ምን ቆጥሮኛ ምንድነው የተደረገው አመጻዬ ኃጢአቴ በደሌ እንዳይቆጠር የተሰረየልኝ ሰው ነው እግዚአብሔር ይመስገን ይሄንን ሚስጥር በጣም ማስተዋል አለብን እግዚአብሔር የተመሰገነ ይሁን ስለዚህ እግዚአብሔር አመጻችንን መክደን ወይም ማስተሰረይ ወይም ደግሞ እንዳይቆጠር ማድረግ ብቻ አይደለም የሰራው ይሄማ የኛ ነው በሬዲዮ በተከታታይ ያስተማርኩት ያለሁት በተለይ አሁን እሁድ ቅዳሜ ማስተምረው በጣም አዳምጡት ባለፈው ያለውን ማዳምጡት ፕሊዝ የሱን ለኛ ሊያደርግ የኛን ለራሱ አደረገ በሚል ነው ማስተምረው የርሱን ለኛ ሊያደርግ የኛን ለራሱ አደረገ ስካሁን በዚህ ሁኔታ ገለጽኩላችሁ አመጻችን የኛ ነው ኃጢአታችን የኛ ነው በደላችን የኛ ነው ይሄ እሱ አይደለም ኢየሱስ ግን የሞተው የኛን ወስዶ ሊሞት ብቻ አልመጣም በሬዲዮ የሚያስተምሩ የኦርቶዶክስ ሰባኪዎች የተሳሳቱ ትልቅ የሆነ ገደል የሆነ ነገር የፈጠሩት አስታራቂ ብቻ አድርገውት ነው አይደለም ኢየሱስ አስታራቂ ብቻ አይደለም ነው ትምህርቱ ኢየሱስ ሳለኛ የሆነው ማን ይንገረ የእኛን ወስዷል በደላችንን ተሸክሟል በደላችንን ተሸክሟል ኢየሱስ በመስቀል ላይ በሞተበት ጊዜ የእኛን ወስዷል ግን ኢየሱስ የእሱ ካልተገኘስ ብዙ ጊዜ እንሳስተምር ምን እላለሁ ለሰዎች አንዳንድ ጊዜ ለአንድ ሰው በጣም ባለጠጋ የሆነ ሰው ቢኖር እና ከዚህ ሀገር ወደ አሜሪካ ስትመጡ መቼም ሁሉም ሰው ከስክራች ነው የሚጀምረው ከኢትዮጵያ መቋቋሚያ ገንዘብ ይዞ የሚመጣ ሰው የለም እስከማቀው ድረስ በጣም ያላቸው እንኳን ሰዎች በጣም ነው የሚቸገሩት በጣም ከባድ ነው ግን አንድ ሰው መጥቶ በቃ ራስህን ልታቋቁም ንግድ ይሆንልሃል አው በቃ 7-11 አሰለጥናለሁ ትማራለህና ትነግዳለህና እየስትክበት ከስርም ትከፍላለህ ቀስ በቀስ ብሎ ገንዘብ ሰጥቶ አቋቁሞ አለ አይደለም ክፈል ትከፍላለህ ቀስ ይያልክ ሲሞላልህ ግን አትጨነቅ ዘና ብለህ ትከፍላለህ ብሎ ከምንም የሆነ ታሪካችሁን ቢጀምርላችሁ ገንዘብ ሰጥቶ መቋቋሚያ ሰጥቶ ምን ይመስላችኋል? ጸጋ ነው ጸጋ አይደል? ጸጋ ነው ግን የሚከፈል ነው። ጸጋ ይከፈላል። ስለዚህ ጸጋ አይደለም። አያችሁት? አያችሁት? ጸጋ ይከፈላል? አይከፈልም። ይሄ ጸጋ አይደለም፣ የሚከፈል ነው። እና አሁን እናንተ ተከፍላላችሁ የተባለበት ጊዜ ሁሉ አልፎ ሂሳቡን መክፈል ትታችሁ የወሰዳችሁትን ዕዳ ሁሉ ሙጥጥ አድርጋችሁ ልበል አይበልባችሁ መቼም ይሰጥም የለም እንጂ በምኞትም ቢሆን መቼም አንድ ነገር አይበልብ ቢባል ጥሩ ነው። ስለዚህ ያ ገንዘብ ሁሉ አልቆ የኤሌክትሪኩ ዕዳ፣ የመንግስቱ ታክስ፣ የምኑ ያስገባችሁት ዕቃ ለመከፈሉ ዕዳ በዳ ዕዳ በዳ ዕዳ በዳ ናችሁ። የወሰዳችሁት ገንዘብ ምናልባት መቋቋም የ500 ሺህ ብር ቢሆን በዛ ላይ ሌላ ዕዳ ሁሉ ገብታችኋል። ያ ሰው ይመጣል። እንዴት ነው ምን ሆንክ? እንዴት ነው እሱ ድምጽ ጠፋ ብሎ ቢላችሁ ያን ሰው እንዴት ነው የምታገኙት? ፓኒክ ነው የምታረጉት። ትጨነቃላችሁ። በጣም ነው የምትጨነቁት። እና ግን ያ ሰው ጭንቀታችሁን አይቶ አይዞ ቢላችሁ ምን ትላላችሁ? የጸጋ ድምጽ ነው። የምን ድምጽ ነው? የጸጋ ድምጽ ነው አይደለም? አይዞ የኔ ገንዘብ ዕዳ ሁሉ ምር ያለው ቢላችሁ ሃሌሉያ አትሉም? አዎ። አያችሁት? እግዚአብሔር ያ ሰው ዕዳችሁን ሁሉ ቢመራችሁ። ነገር ግን ውድ ወገኖች፣ በእንደዚህ ሁኔታ የተደረገውን ነው እኛ ወንጌል አድርገን የምንሰብከው። ጌታ ያደረገው ዕዳችንን ብቻ አይደለም የማረው። ፕሊዝ አንደርስታንድ ዲስ። ይሄ ሰው ተዝቆ 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 አንድ ሰው ብቻ አይደለም ተበድሮ መክሰር፣ የኢትዮጵያን ሕዝብ በሙሉ ባጀት የዓመት ሊያወጣ የሚችል ኢንክሬዲብል የሆነ ሪሶርስ ያለው ሰው ነው እንበል። የዘንድሮ ባለጠጎች ቢሊዮነር ነው የሚባሉት። ይህን ሰው ምን እንበለው? ትሪሊዮነር አይበቃውም፣ ኳትሪሊዮነር ነው እንበለው። ይህ ሁሉ ሀብት ያለው ሰው እናንተ ዕዳችሁን ሲምር ሰይ ብላችሁ የለም፣ አዳምጥ መጀመሪያ። የተበደርከውን ብቻ አይደለም የኔ አካውንት ውስጥ ስምህን አገባለሁ፣ ከዛ እየወሰድክ ራስህን ቢዝነስ አድርግ፣ አካውንቴ ውስጥ አክሰስ አለ፣ አስገባሃለሁ ቢላችሁ ምን ትላላችሁ? This is what Jesus did for us. እዳችንም ብቻ አይደለም የማረው፣ አመጻቸው የተሰረየላቸው፣ ኃጢአታቸው የተገደነላቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው የሚለው እጅግ 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 ታላቅ ነው። This is ግማሹ ወንጌል ነው፣ ግማሹ ወንጌል ነው። ይሄ የኛን ለርሱ የወሰደበት ነው። ይሄኛን የርሱ ባደረገበት ጊዜ መስቀል ላይ ሞቶ ኢየሱስ እዳ ከፍሎ ምን አርጓል? ነጻ አውጥቶናል። ስለዚህ ኃጢአታችን እንዳይቆጠርብን እዳው ተከፍሏል። ገልጠናው ለዚህ ነው ኤፌሶን ላይም ሲናገር በእኛ ላይም የተጻፈውን እንዲቃወመንን የዕዳ ጽሕፈት ምን አረገው? የዕዳ ጽሕፈት። ይሄ ሰው የተበደረው ገንዘብ እንግዲህ የእኔ ያለ 500 ሺህ ብሎ የተጻፈ ተከፍሏል ብሎ ቢጽፍበት ሰውየው አግድም ላው ላይ ተከፍሏል ቢል ምን ትላላችሁ? ፔይድ እያሉ ሲጽፉላችሁ ፔይድ ነው ትላላችሁ። እሺ። ስለዚህ ኢየሱስ ክርስቶስ የዕዳ ጽሕፈት እኛ ላይ የነበረ ያላሟላ ነው፣ ተከፍሏል። ነገር ግን ከዚህ በላይ ኢየሱስ ክርስቶስ ለእኛ ያደረገው ምንድን ነው? የእግዚአብሔር ጽድቅ ለእኛ ሲገለጥ ሌላው ሁለተኛው ትልቁ የወንጌል ግማሽ ክፍል ምንድን ነው? የእሱ ጽድቅ የእኛ ጽድቅ ይሆናል። ሃሌሉያ። የእሱ ጽድቅ የማን ጽድቅ ይሆናል? የእግዚአብሔር ጽድቅ የእኛ ጽድቅ ይሆናል። እግዚአብሔር የተመሰገነ። ይህንን ጥቅስ መቼም እንዴት መውደድ እንዳለባችሁ ላስረዳችሁ አልችልም። ቆሮንቶስ ላይ ስትመለከቱ ሁለተኛ ቆሮንቶስ ምዕራፍ 5 ላይ የሚያስደንቅ ቃል ታያላችሁ። ቁጥር 21 ላይ በቃላችሁ ልትይዙት የሚገባ ነው። እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ አያችሁት? እኛ በርሱ ሆነን በሉስቴ አያችሁት? የእርሱን ለእኛ ሊያደርግ የእኛን ለራሱ አደረገ። ስለዚህ ይህንን እውነት እዚህ ውስጥ ያላችሁ እኛ በእርሱ ሆነን ምን እንደሆኑ ነው። አያችሁት? የእርሱ ለእኛ ሲሆን ታያላችሁ። እኛ በእርሱ ስንሆን የእግዚአብሔር ጽድቅ እንሆናለን። ለምን? ኢየሱስ የእግዚአብሔር ምን ሆኖ ተገልጧል? ጽድቅ ሆኖ ተገልጧልና የእግዚአብሔር ጽድቅ እንሆናለን። የእግዚአብሔር ጽድቅ ተገለጠ ማለት የሞራል ትምህርት አይደለም፣ ፕሪንስፕል አይደለም። ያለ ህግ የተገለጠው የእግዚአብሔር ጽድቅ ፐርሰን የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ያለ ህግ የተገለጠው የእግዚአብሔር ጽድቅ ቃልም ስጋ ሆነ የተባለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እሱ ነው የእግዚአብሔር ጽድቅ ሆነ የተገለጠው። ስለዚህ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን እንዴት አደረገ? ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። እሱን ስለኛ ኃጢአት አደረገው። ለዚህ የእኛን የመጀመሪያ ወሰደ፣ ሰው ሆነ፣ በነገር ሁሉ ወንድሞችን ሊመስል ተገባው። ከዛ በኋላ በእኛ ኃጢአት ምክንያት የእኛ ኃጢአት የሚያመጣውን ሁሉ ተቀብሎ ሞተ። ከዛስ ከሞት ሲነሳ እሱ ደግሞ ያለውን ለእኛ ይሰጣል። አሜን። ለዚህ ነው ሮሜ ምዕራፍ 3 ሲናገር፣ ምዕራፍ 3 ላይ በጣም የሚያስደንቅ አጻጻፍ ነው ያለው። ልብ በሉ፣ ኃጢአትን አስመልክቶ ሲናገር በጣም የሚያስደንቅ እውነት ነው እዛ ላይ የሚናገረው። ሁሉ ኃጢአትን ሰርተዋልና ካለ በኋላ ምን ይላል? ቁጥር 23 ላይ የእግዚአብሔርም ክብር ጎሏቸዋል። ሃሌሉያ! ምን ጎሏቸዋል? ስለዚህ ኃጢአት የሰራነው ኃጢአት በመከደን በማስተስረይ እንዳይቆጠር በማድረግ ኢየሱስ ያድነናል። የጎደለንስ የእግዚአብሔር ክብር? እሱ የእግዚአብሔር ክብር ነው፣ ለእኛ ክብር ይሆናል። እግዚአብሔር ይመስገን። እሺ፣ ደህንነት የእግዚአብሔርን ክብር የሚያመጣ ነው። ውድ ወገኖቼ፣ በምህረት ወንጌል ብቻ ሰው አይድንም። ኢየሱስን ክብሩ ያላደረገ ሰው፣ ኢየሱስን ጽድቁ ያላደረገ ሰው አይድንም። ጎዶሎ ወንጌል እንዳታምኑ፣ እንዳትቀል። ስለዚህ ኢየሱስ ክርስቶስን ስንወስደው በግማሽ ልንወስደው አንችልም። በሙሉ ወንጌል ነው የምንወስደው። እዳዬን ከፋይ ብቻ አይደለም ኢየሱስ፣ ጽድቃችንም ነው። ክብር ለእግዚአብሔር ይሁን። ብዙ ሰዎች ኃጢአትን መማር መስተሰረ የሚለውን ብቻ ይወስዳሉ። ጽድቅህ ማን ነው? ጽድቅሽ ማን ነው? ክብርህ ማን ነው? ክብርሽ ማን ነው ተብለው ቢጠየቁ መልስ መመለስ አለባቸው፣ ኢየሱስ ነው። እግዚአብሔር የተመሰገነ ነው። ግልጽ ነው፣ ግልጽ ነው፣ ግልጽ ነው። ጌታ ይመስገን። የሎዶቅያ ቤተ ክርስቲያን አንዳች እንኳን አያስፈልገኝም፣ ራቁታ አላቸው። እውር፣ ዲዳ፣ ደንቆሮ፣ ነጭ ልብስ እንድትለብስ ከኔ ጋር ውሰድ፣ ያለን ሁሉ ሽጣ አለዋል። ስለዚህ ጌታን መልበስ አለ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስን መልበስ አለብን። ነጭ ልብስ አለ። ይሄ ደግሞ የሚገኘው በጌታ ደም ነው። ስለዚህ እግዚአብሔር የተመሰገነ ይሁን። በእምነት መጽደቅ የሚመለከተው ሁለት ትልልቅ ነገሮችን ነው፣ የኃጢአት ምህረትን ማግኘትና ደግሞ ምንን የጎደለንን የእግዚአብሔርን ጽድቅ ሊኖረን የማይችለውን ሰው ሊኖረ የማይችለውን የእግዚአብሔርን ጽድቅ ተቆጥሮልን መቀበልን ያሳያል። ክርስትና በነፃ ነው የሚጀምረው። እግዚአብሔር ይመስገን። ነፃ በሆነ ነገር ነው የሚጀምረው። እንደዚህ ያለ ትምህርት ሰዎች ሲማሩ በቃ ጭር ይላሉ። ምን ጭር እንደሚያረጋቸው ታውቃለች? ምንድን ነው ማረገው ለዚህ ነገር ይላሉ። እንደዚህ ሲያረገን ጦሩ ነው። እግዚአብሔር የተመሰገነው ጭር ያረገናል። የእኛን ነገር ሁሉ አስጥሎ ባዶ ያረገ So we start to be worshippers. እግዚአብሔር የተመሰገነ ይሁን። አያችሁት? ወንጌል ግን ሲምታታባቸው ሰዎች ጌታ ይቀር ይላል ምናምን ሲባሉ ጌታ ይመስገን ከዛ በኋላ ምን ያረጋል? ይላባደር መሆን ይጀምራሉ። በወዛደር ህይወት ክርስትናን ይጀምራሉ። የጸጋን ህይወትና ሚስጥር አያውቁ። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስን የማመን ሚስጥር ባለፈው ሳሳያችሁ በዚህ በሮሜ ምዕራፍ 8 ላይ ያየነውን ነገር ከማየታችን በፊት በእምነት መጽደቅ ፍጹም የጸጋ ስራ ነው። ስለሆነም የጸደቀው ሰው ስለ ራሱ የሚያውቀው ኃጢአተኛ መሆኑን ሲሆን መጽደቁን የሚቀበለው የእግዚአብሔርን ጸጋ በማድነቅና በማመን ብቻ ነው። መጽደቅ በሰው ላይ ለውጥ የሚያመጣ ስራ የኃይል ስራ ሳይሆን የእግዚአብሔር ውሳኔ ነው። ለአማኙ የሚቆጠርለት ጽድቅ ኢየሱስ የኢየሱስ ክርስቶስ ጽድቅ ነው። ይቆጠርልናል። ሪመምበር ያ ሰው አካውንቱ ያ ትሪሊየነር ኳትሪሊየነር ያልኳችሁ ሰውዬ የለም እንደዚህ ያለ ሰው መቼም። የኛ ከኳትር በቁጥር በሰው ቋንቋ የማይሰፈር የጽድቅ ባለጠጋ የሆነው እግዚአብሔር ነው። እዛ ውስጥ እኛ ገብተናል። እኛ በእርሱ ሆነን እኔ አካውንት ውስጥ ገባለ ብዬ ነው ምሳሌ ነገርኩ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይሄ ሰውዬ የከሰረ ሰው እዛ ሰው አካውንት ውስጥ ቢገባ ምን ይሆናል? አያችሁት? ማን አንተ ቢባል ከኔ በሱ ስም ውስጥ ከቶኛል እኮ ነው። ሰው ሁሉ ቢጠይቅ ባንኮች ቢጠይቀው የስ ፈለገውን መውሰድ ይችላል። እኔ እንደማወጣ ማውጣት ይችላል። እኔ እንደምጠቀም መጠቀም ይችላል። የኔን ለእርሱ አድርጌያለሁ። እንደዚህ ያለ ስራ የለም መቼም በዓለም ላይ። ወይ ሰውየው ክሬዚ ነው ይላሉ ወይ ምንድን ነው ይላሉ እንጂ ኖርማል ሰው እንደዚህ አያደርግም። በመንግስተ እኔ ውስጥ መንግስተኛ የለም። ስለዚህ ኢትስ ቬሪ ዲፊካልት ይህን ሰዎች ለመቀበል። እግዚአብሔር ግን አድርጓል። እግዚአብሔር ይመስገን። ስለዚህ በወንጌል ውስጥ የምናያቸው ሚስጥራቶች በሙሉ የት የት ቦታ ላይ እንደተቀመጡ ማወቅ አለብን። ማመን የሚለው ነገር ባለፈው ነግሬያችኋለሁ። ብዙ ሰዎች በመጽሐፍ ቅዱስ ውስጥ ያለ ትምህርትን በማወቅና በማመን ላይ በእርግጥ የእግዚአብሔር ቃል በጣም እጅግ አስፈላጊ ነው። ግን እምነታችን እውቀት ነው የምናምነው ወይስ የምናምነው የእግዚአብሔርን ልጅ ኢየሱስን ነው? ቁጥር 5 3 ምዕራፍ 3 ቁጥር 5 ላይ እርሱንም በእግዚአብሔር በእምነት የሚገኝ እርሱንም የሚለው ማን ነው የሚያሳየው? ማን ነው በእምነት የምታገኙት? በእምነት አገኘው የምትሉት? አመንኩ የምንለው ኢንፎርሜሽን አይደለም። የምናምነው ማንን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሶ በእምነት የሚጸድቅ ሰው፣ ወንጌል በትክክል የገባው ሰው በዚህ እምነቱ የግንኙነት ወይም የህብረት ወይም የመጣበቅ የመያያዝ ግንኙነት ያገኛል። ከማን ጋራ? ከኢየሱስ ክርስቶስ ጋር። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ብዙ ሰዎች ጌታን ያምናሉ። እንዴት እንደሚያምኑ ማወቅ ከፈለጋችሁ ዮሐንስ ወንጌልን ተመልከቱ። ባነበባችሁ ቁጥር ዮሐንስን ወንጌል አመኑ የሚባሉትን ሰዎች ምልክት እያረጋችሁ እስኪሄዱ አመኑ አመኑ አመኑ። ይህን ምልክት ባዩ ጊዜ አመኑ አመኑ አመኑ። አንድ ቦታ ላይ ሲደርሱ ያመኑትም አይሁድ ችግር መጣባቸው። እኔ የህይወት እንጀራ ነኝ ሲል ኢየሱስ ስጋዬን የበላ ደሜን የጠጣ ቀዘቀዘኝ አሉ። ይሄ የምናውቀው እንዴት የእሱን ስጋ እንበላለን አሉ። ተሰነካከሉ። እምነታቸው ምን ላይ ነው የተመሰረተው? ይሲ የኢየሱስን ማንነት ማመን ትልቅ ልዩነት አለው። ኢየሱስ ተአምር ሲያደርግ ጌታ ሆይ እያሉ ፈልገውታል። ለሰራቸው ነገሮች ፈልገውታል። ምንድን ነው ያዩት? ይሄ በቃ አንድ የተለየ አባቶቻችን በዘመናቸው በጥንት እንዳዩት እግዚአብሔር ያስነሳው ምንድን ነው ወይ ነብይ ነው ብለው በዛ ሁኔታ ይፈልጉታል። How do you believe Jesus? ኢየሱስ ለእናንተ ማን ነው? እውነተኛ ወንጌል የሚያምን ሰው ለኢየሱስ ፍቅር ከሌለው እምነቱ questionable ነው። በፍቅር ይኖሩ ነው ያለው። So he builds love በእኛና በሱ መካከል ጌታ። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ቦታ ላይ سنመለከት እርሱንም እግዚአብሔር በእምነት የሚገኝ ኢየሱስ እምነት የሚያገኝልኝ ትርፍ እምነት የሚያስገኝልኝ ትርፍ በኢንፎርሜሽን መዳን የሚባል እውቀት አይደለም። እኔም ማምነው ልንገራችሁ ኢየሱስ የሚባል ጌታ ነው። ኢየሱስን የማገናኝ እምነት ሁሉ ያድናል ብዬ ማመን አልችልም። እምነት የሚያስገኝልኝ በእምነት ይገኛል የተባለው ማን ነው? ኢየሱስ የሚባል ጌታ። እግዚአብሔር ይመስገን። ማንን የሚያስገኝላችሁ እምነታችሁ? ኢየሱስ። ምንድነው ሃይማኖት? ሃይማኖቴ 3455 ኖርዝ ግሊብ ሮድ አይደለም። ሃይማኖቴ ኢየሱስ ክርስቶስ እግዚአብሔር ልጅ። እግዚአብሔር ይመስገን። ለምን? ኢየሱስ ለኔ ሊያረግልኝ ነው። እኔ በሱ ሆኜ ነው የእግዚአብሔር ጽድቅ መሆነው። ሌላ ጋር የለም። በኢንፎርሜሽን በነገረ ትምህርት በመናምን በምን በዶክትሪን በመናምን በሉት የለም። ይህን እያነበነቡ ሊጠፉ ሰዎች ይችላሉ ብዬ ነው እኔ ማምነው። ኢየሱስ ክርስቶስን ነው የምናምነው። እግዚአብሔር ይመስገን። ቁጥር 22 ይሁት እርሱም ለሚያምኑ ሁሉ የሆነ ምን አይነት እምነት? በኢየሱስ ክርስቶስ በማመን የሚገኘው በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ስለዚህ ኢየሱስን ያላመነ ሰው አያገኝም። እግዚአብሔር ከሰተተ ያድናችሁ ከሐሰተኛ እምነት ያድናችሁ። እሺ ኢየሱስ ክርስቶስን ነው የምናምነው። እግዚአብሔር የተመሰገነ ይሁን። ስለዚህ በሃይማኖት ብትኖሩ ራሳችሁን ምን አርጉ አለ ጳውሎስ። ፈትኑ መርምሩ አላቸው የቆሮንቶስን ሰዎች። በሃይማኖት ብትኖሩ ፈትኑ አለ። ወይስ ማትበቁ ብትሆኑ ኢየሱስ ክርስቶስ ስለ እናንተ በእናንተ ውስጥ እንዳለ አታምኑ? ምን ሃይማኖት አለ ማለት ኢየሱስን እኛ ጋር የሚያመጣ ሃይማኖት ከሆነ ብቻ አደርዋይስ ሃይማኖት አይደለም። ኢየሱስን ከኛ ጋር ማገናኛ ሃይማኖት is not religion። religion መሳይ ሊሆን ይችላል። ስለዚህ ኢየሱስ ክርስቶስ እግዚአብሔር የተመሰገነ ይሁን። እውነተኛ ወንጌል የገባቸው የሚወዱት የሚያምኑት ህይወታቸው የሚሰጡለት የሚገዙለት የሚታዘዙት የሚያገለግሉት ኢየሱስ የሚባለውን ጌታ ነው። እግዚአብሔር ይመስገን። ስለዚህ ይሄን በጣም ማስተዋል እጅግ በጣም አስፈላጊ። ይሄ ወንጌል ምደባለቅ ይችላል ብዬ የሚያስት መልክ ሊፈጠርበት ይችላል ብዬ እኔ ብዙ ፍርሃት አለኝ። ስለዚህ ጥርት ባለ መንገድ በተቻለ መጠን ለሰዎች እንዲቀርብ እኔ ባገልግሎት ይሄንን አተኩራለሁ። በመኩል ይሄ ከዱሮ ጀምሮ ማስተምሮ ትምርተ ከዱሮ ጀምሮ። ስለዚህ ክርስቶስ ኢየሱስ ወንጌል ጥርት ብሎ ክርስቶስን ብቻ የሚያስገኝ ሆኖ መቅረብ አለበት። ሌላ ነገር ሲቀራቀል ሲምታታ አስፈላጊ ነገር አይደለም። እግዚአብሔር የተመሰገነ ይሁን። አያችሁት ቁጥር 25 ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪ አድርጎ አቆመው። እርሱንም በደሙም አቆመው። አያችሁት በእምነት የሚገኘው ኢየሱስ እንደሆነ ሲያጎላ ሲያተጠናከረ ንግግር ሲናገር እናያለን። እግዚአብሔር የተመሰገነ ይሁን። ስለዚህ በእምነት መጽደቅ ለአማኙ የሚቆጠርለት ጽድቅ የኢየሱስ ክርስቶስ ጽድቅ ነው። መጽደቅ ውጫዊ እንጂ በአማኙ ውስጥ ምንም ነገር የሚጨመር አይደለም። ማለት እኔን በእኔነት የሚቀይር ሳይሆን እኔን በኢየሱስ ክርስቶስ ላይ ባለኝ እምነት ያለውን ታሪክ ነው የሚያሳየው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰው ሲያስተምር ስለዚህ ጉዳይ ብዙ እግዚአብሔር ሰው ሲያስተምሩ ይሄንን በእንደዚህ መልክ ያቀርቡታል። በእምነት መጽደቅ ሰው ኃጢያት በሰው ህይወት ያለ ኃጢያት ከመያመጣው ኩነኔና ፍርድ መዳንን ሲያሳይ መጽደቅ ከኃጢአት ኃይል ኃጢአት በሰው ሕይወት ውስጥ ከሚሰራው ከኃጢአት ኃይል ነፃ መውጣትን የሚያመጣ ሥራ ነው መጽደቅ ቅድስና መጽደቅ ኃጢአት የሰራነው ኃጢአት ወይንም የወረስነው ኃጢአት ከሚያመጣው ኩነኔና ፍርድ መዳንን ቅድስና ኃጢአት ሳይገዛን የሚያኖር ጸጋን ያሳያል። ሁለተኛ የመጨረሻው ክብር ጌታ ሲመጣ በክብር ምንለወጣው ይሄ ሟቾ ሆኖ ሰውነታችን ጌታን ሲመስል ኃጢአት በሌለበት ህይወት መኖርን ያሳያል። ለሶስቱም የሚያስፈልገን ማን ነው? ኢየሱስ። እግዚአብሔር ተመሰገነው። ስለዚህ ኢየሱስ ዳ ከፋይ ብቻ ሳይሆን ከኃጢአት ኃይልም ነፃ የሚያወጣን እሱ ነው። ኃጢአት ወደ ሌለበት ህይወትም የሚከተን እሱ ነው። እኔ ይህንን እውነት ሰብኬ ወደ ጌታ ብሄድም ደስታውን አልችለውም ነው የምለው። ይህን ሰዎች ያውቁ። This is what we have to understand. ወንጌል እዚህ ላይ ነው ጉዳዩ ያለው። ክብር ለእግዚአብሔር ይሁን። ግልጽ ነው ወደ ጌታ ልጆች? እሱን ሮሜ ምዕራፍ 7 ምዕራፍ 8 ስንመጣ እናያለን። እግዚአብሔር የተመሰገነ ይሁን። አዎ በእምነት ስንጸድቅ ባጭሩ ግን ለመናገር ማመን አለብን። ሳናምን ዱዝም ብሎ ላይችን ላይ ጥልቅ ይያለ እንደ ጸደቀ እንደዚህ የሚባል ሰው የለም። ወንጌል ይሰበካል እና ለተቀበሉት ሁሉ በስሙ ለሚያምኑት ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። በርሱ በሚያምን አይፈረድበትም። እንዲሁ ዝም ብሎ በጅምላ መዳን የለም። ስለዚህ እምነት በእምነት በመጽደቅ ራሱ አሁን ሰዎች እኔ እኮ አምኜ ነው የጸደቅኩት እንዳይሉ ይሄ እምነት በምን መጣ ብሎ መጠየቅ ያስፈልጋል። የቆ ስላመንኩ ነው እኮ በእምነት እኮ ነው የዳንኩት እንዳይሉ ጉራ ቸርቸራ መቼም አይቀርም አይደለ በሰው ላይ። እና እግዚአብሔር ለዚህ ማረሚያ ይሰጠናል። እምነት ከምንድን ነው? ከመስማት። እግዚአብሔርን የሰማ ሰው ነው የሚያምነው እንጂ እንዲሁ በራሱ እምነት አነሳስቶኝ ዳንኩ የሚል የለም። በኤፌሶን ምዕራፍ 2 ላይ ይሄንን አስመልክቶ ጥሩ ማረሚያ ይናገራል። ጸጋው በምን አድኗችኋል ይላል። በእምነት አድኗቸዋል። ይህም የእግዚአብሔር ምንድን ነው? ስጦታ ነው እንጂ ይላል። እግዚአብሔር የተመሰገነ ይሁን። አያችሁት? ከእናንተ አይደለም እና ማንም እንዳይመካ ከስራ አይደለም ይላል። ጸጋው በምን አድኗቸዋል? በእምነት። ስለዚህ እምነቱን ትሪገር ያደረገው የማምነው ነገር ሳይኖር ማመን እንዴት ይቻላል? ዛሬ በካሪዝማቲክ እንቅስቃሴ ውስጥ ብዙ ኢትዮጵያውያን ቤተክርስቲያንን የለከፈ አጋንንታም ትምህርት ምንድን ነው? እምነት ይላሉ። እምነትን እመነው ይላሉ። ምንድን ነው እምነት? እግዚአብሔር ራሱ ፈጣሪ ሆኖ እየፈጠረ ኖሮ በዚህ እምነት ነው ብሎ ቁጭ ይላሉ። ሪሊ እግዚአብሔር እምነትን እያመነ ስለዚህ እግዚአብሔርን በእምነት ነው የኖረው። እኛም በምንድን ነው? በእምነት ነው የምንሆነው። እንዲህ ያለ ትምህርት ያስተምራሉ። በጣም በጣም ሰይጣናዊ የሆነ የወንጌል ጠር የሆነ ትምህርት ነው። እምነት ከመስማት ነው። እምነት የሚባል ነገር የለም። there is nothing እምነት የሚባል there is nothing እምነት የሚባል ነገር የለም። እምነት ሪሌሽናል በሆነ ዳይናሚክስ ውስጥ የሚገኝ ነገር ነው። ማንን ነው የማምነው? እግዚአብሔርን አምናለሁ። ሰው አንድ ነገር ማመን አለበት ወይ? ራሱን ያምናል ወይ አንድ የሆነ ነገር የመሰለውን የቅዠት ነገር ያምናል። ታሪክ ማይሰራ ወይ ጉዝ ነገር ያምናል ወይ የተለያየ ነገር ያምናል። አንድ ነገር ሰው ማመን አለበት። ውጤት የሌለው እምነት አለ፣ የውሸት እምነት አለ፣ ታሪክ ማይሰራ እምነት አለ። እኛ የምናምነው እግዚአብሔርን። ስለዚህ እምነቱ ከማንም መጣው ከመስማት ነው፣ እግዚአብሔርን ቃል በመስማት ነው። ቅድስናስ ቅድስናን ባጭሩ ብናገር እግዚአብሔር በእኔ እንደሚሰራ እንደ አሰራሩ። ይሄን አስተምራለሁ ከዚህ በፊት እንዳሰራሩ እጋደላለሁ። በእኔ በኃይል እንደሚሰራ አለ፣ በውስጡ የሚሰራ ኃይል አለ። ያንን ኃያል የሆነ አሰራር ምን ያደርጋል? እንደዛ አሰራር ይንቀሳቀሳል። ብዙ ክርስቲያን እንዳሰራሩ አይደለም፣ እንደ ማቾ ፐርሰናሊቲው ነው የሚንቀሳቀሰው። እንደ ውጫዊ ነገሩ ነው፣ እንዳስተሳሰቡ ነው የሚታገለው ሰው። ግን በውስጣችን እንዳለ አሰራር እግዚአብሔር እንዳንቀሳቀሰ እንደሰጠን ጸጋ መንቀሳቀስ፣ ይህን ነው ወደፊት ለማስተማር ሮሜ 8 ላይ የምናየው። ስለዚህ እግዚአብሔር መንፈስ በውስጣችን የሚሰራው ስራ አለ። ቅድስና የመንፈስ ቅዱስ ስራ ነው። ጌታ በእኛ ውስጥ የሚሰራው ስራ ነው። በእምነት መጽደቅ ኢየሱስ ስለ እኛ የሰራው ስራ ነው፣ እኛ ሳንገባ የሰራው ስራ ነው። ቅድስና ግን ጌታ እኛ ውስጥ ገብቶ በመንፈሱ የሚሰራው ስራ ነው። ስለዚህ እኛ ውስጥ ሲሰራ በድን አድርጎ አይደለም ይሰራ። ባለፈው ሳምንት እንዳስተማርኩት ስለ ምሪት ሳስተምር በልባብና በልጓም እንደሚያዙ ነፍስ እንደሌላቸው እንስሶች ፈረሶች አትሁኑ ይላል። በቃ እግዚአብሔር እንግዲህ እንዳያርገኝ የሚሉ ሰዎች አሉ። እንደወድ አርገኝ፣ ጌታ ሲያስቀኝ እስቃለሁ፣ እጄን ሲያዘረጋ ዘረጋለሁ፣ አላነሳው፣ በመንፈስ ያንሳኝ የሚሉ አሉ። እግዚአብሔር በውስጣችን የሚሰራ አሰራር አለ፣ የውስጥ አሰራር አለ። ስለዚህ ምን ይላል መጽሐፍ ቅዱስ የቅድስናን ሕይወት ሲናገር? የመንፈስ ፍሬ ይላል። የማን ፍሬ? የመንፈስ ፍሬ። በመንፈስ የመመላለስ ሕይወት ውጤት ነው። ያንን ብዙ ወደፊት እንማራለን። ስለዚህ ጌታ በውስጣችን የሚሰራው ስራ ነው። ጌታችን ስለ እኛ የሚሰራቸው ነገሮች ስፍር በቃልም የሚገለጥም አይደለም። ለምን ይሄ እንደሆነ ታውቃላችሁ? በሰማይ ምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ልጁ የሌለበት ነገር አንድም እንዲኖር እግዚአብሔር አይፈልግም። የእሱን ለእኛ ሊያደርገኛል ለእርሱ አረገ በሚለው ትምህርት የጀመርኩት በሬዲዮ በኤፌሶን ምዕራፍ አንድ ላይ የተጠቀሰውን ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አረገን? በማን መረጠን? በክርስቶስ መረጠ። ቅዱሳን ነውር የሌለን በፍቅር እንድንሆን በክርስቶስ መረጠ። ስለዚህ የሰው ነገር በአጽናፈ ዓለም ውስጥ አንዳንድ ሰዎች ትልቁ ሚስጥር ሰው ነው ይላሉ። አብሶሉትሊ ሮንግ። የአጽናፈ ዓለሙ የፍጥረት ሁሉ ትልቁ ምስጢር ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ስለዚህ ሰው በክርስቶስ ለዚህ ነው ሐዋርያው ጳውሎስ ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ ሰውን በክርስቶስ አውቃለሁ። ራሳችሁን የምታዩበት አስተያየት ሰውን የምታዩበት አስተያየት መለወጥ አለበት። በክርስቶስ ሰዎች በማንነታቸው በእግዚአብሔር ቤት ሲኖሩ እኔ ልቤ እንዴት ስጋት ለሰዎች ሕይወት እንደሚኖር ላስረዳቸው አልችልም። ነገርን ሁሉ በጌታ ውስጥ ሰዎችም ሲያዩ ሰውን በክርስቶስ አውቃለሁ። የሰው ቫሊዩ በጌታ ውስጥ ያለ ነገር ነው። ቋንቋችን፣ ሕይወታችን፣ ኑሯችን፣ አገልግሎታችን፣ ታሪካችን ሁሉ በጌታ ውስጥ ነው። አንዳንድ ጊዜ ያልዳነ ምላሳችን፣ ያልዳነ አስተሳሰባችን የሚያናግረን ነገር ሁሉ ከወንጌል የተጣላ ነገር ነው። ያን ሁሉ ማረም አለብን። ስለዚህ መጽደቃችን በጌታ ነው። ቅድስናችን በጌታ ነው። ኖ ጂሰስ ናቲንግ መከን። ለምን ዓለም ሳይፈጠር የታቀደው የተወሰነው ነገር ኃጢአት ሳይፈጠር ሳይመጣ በፊት የነበረው በክርስቶስ እኛን ማድረግ ኢየሱስ የሌለበት ነገር ሊኖር አይፈልግም እግዚአብሔር። ኢየሱስ ማለት አንድ ግለሰብ አይደለም። በአጽናፈ ዓለም ውስጥ በክርስቶስ ክርስቶስን በእኛ። እግዚአብሔር የተመሰገነ ይሁን፣ ክብር ለጌታ ይሁን። ስለዚህ ውድ የጌታ ልጆች ዛሬ በተማርነው ትምህርት ውስጥ ይህንን ነገር በጣም እንድትመሰረቱበት በጣም እጅግ እናፍቃለሁ። እጅግ የምጓጓው የምጠማው የመራበው እውነት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር አምላካችን ይህንን ሲያረግ ቁጥር 5 ላይ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳየ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ ነው ይላል። ስለዚህ እግዚአብሔርን ጻድቅነት የተጠበቀ ደግሞም በደለኛውም ሳይ አላደለም በደለኛነቱ ኤክስኪውዝ ዳልተደረገ ግን በኢየሱስ ክርስቶስ ያመነ ነው የሚጸድቀው። ይጅምላ መጽደቅ የለም። ዩኒቨርሳል ሳልቬሽን የሚባል የለም። ዩኒቨርሳል ሳልቬሽን ብዙ ሰዎች የሚያምኑ አንዳንድ ሰዎች አሉ። በቃ ኢየሱስ ዕዳ ስለከፈለ ሁሉም ሰው ይድናል የሚሉአል። በኢየሱስ ክርስቶስ የሚያምነውን እንዲያጸድቅ። ኢየሱስ ማመን ማለት ምን እንደሆነ ጥቂት ላስረዳችሁ። በመጽሐፍ ቅዱሱ ስትመረምሩት ኢየሱስን ማመን ማለት በጣም ብርቱ ነገር ነው። ማመን ትርጉሙ ሲፈታ ምን ማለት ነው? መደገፍ፣ ራስን በሌላው ላይ መጣል። ግልጽ ነው? የስበለው ገብቶናል ማለት አይደለም። ማመን ማለት የተባለው ገብቶኛል፣ ራስን በሌላ ላይ መጣል። ይሄን ወንበር አምናችሁ ቁጭ ብላችኋል እዛ ላይ። አመነ ሲባል አንድ ሰው አንድ ነገር ራሱን በዛ ነገር ላይ ኮምፕሊትሊ መጣል ነው። በኢየሱስ ማመን ማለት በኢየሱስ ክርስቶስ ላይ መደገፍ። እግዚአብሔር የተመሰገነው። ጌታ ሆይ አለ፣ ማመን ይላችኋል። ይሄ አንተስ ከሆን አለ። በውሃው ላይ እንድመጣ ምን አድርገኝ? በውሃ ላይ ሄደው ምንድን ነው? ማን ስላለው ነው? ኢየሱስ ስላለው። ማመን ማለት ያ ነው። ኢየሱስን ማመን። እንዴት ሰው በውሃ ላይ ይሄዳል ኢየሱስን ካላመነ? አያችሁት? ማመን ማለት ያ ነው። እግዚአብሔር የተመሰገነ ይሁን። ገልጽ ነው? ብዙ ሰዎች እምነት ተአምርን የሚሰራ የኬሚስትሪ ባህሪ ያለው ወይም ያንድ የሆነ የፊዚክስ ሜካኒዝም ያለው አይነት አድርገው ለማቅረብ ይሞክራሉ። እምነት ግንኙነታዊ ነው በባህሪ። ስለዚህ እምነት በራስ ውስጥ አንድ የሆነ እምነት ማለት እምነት እኮ እንደዚህ ብትል ሰባት ጊዜ ብትጮዋል አይደለም አለ ሳትጠራጠር እንደ ግጥም አድርገህ ብትናገረው ምናምን ይላሉ። አይደለም፣ እንደዚያ ያለ እምነት የለም። ስንጮ ስናጓራ እንውላለን። በእነዚያ ያለ ታሪክ ህይወት የሰሩ ሰዎች አሉ። ብዙ የስተት ትምህርቶች አሉ በዚህ ጉዳይ። ይህንን ለማስተማር ወደፊት አስፈላጊ ከሆነ አስተምር ይሆናል። ግን ይሁን እንጂ ውድ ወገኖች ስናምን የምናምነው ኢየሱስን ነው። እግዚአብሔር የተመሰገነ ኢየሱስ ክርስቶስ ጌታ ይመስገን። ኢየሱስ ክርስቶስ ያደረጋቸውን ነገሮች ሁሉ የሰራው እምነት እንዴት እንደሚሰራ ዘዴውን ሊያሳይ አይደለም። ማንም ሰው ያን ዘዴ ያወቀ የለም። ውሃውን ወደ ወይን ጠጅ እንዴት ለወጠው? የሚቻልበት ሜካኒዝም አለ ሳይንስ ይደርስበት ይሆን? አይደለም፣ በስልጣን ነው የለወጠው። የኬሚስትሪ ሜካኒዝም ተጠቅሞ አይደለም፣ ስልጣን ነው። በኦቶሪቲ ነው ኢየሱስ የሚሰራው። ኦቶሪቲ ማንነቱ ነው። በኦቶሪቲ ነው የሚሰራው። ነፋሱን ጸጥ በል ሲለው ደፍሮ የሚናገር ካለ ሊያደርግ ይችል ይሆን? እንደሱ ጸጥ አትልም እንደ አንተ ብትሉት? ሞክሩ እስቲ ሱናሚ ምናምን ሲመጣ የዛፍ የሚገነጣጥል ጸጥ በል እስቲ ማን ይበለው? ነፋሳት እንኳን የሚታዘዙለት ይህ ምን አይነት ሰው ነው የተባለው ኢየሱስ ብቻ ነው። ስልጣን ሁሉ በሰማይና በምድር በስልጣን ነው የሚሰራው ጌታ። ስለዚህ ይህን ጌታ ስናምን ጌትነቱን፣ ስልጣኑን፣ ማንነቱ ላይ ነው ፎከስ የምናደርገው። ኢየሱስን ማመን ትልቅ እምነት ነው። በዚህ ነገር ባለጠጋ የሆነ ሰው በቃ የመጨረሻው ደረሰ የሚባል ሰው የለም። የጌታ ምልአት ያገኘ ሰው የለም። እግዚአብሔር የተመሰገነ ይሁን። በዚህ በእምነት እናድጋለን ስር እየሰደደ። እግዚአብሔር የተመሰገነ ይሁን። ሜዲቴት ኦን ጂሰስ። ኢየሱስ ማን ነው? ይሄ ማምነው ጌታ ማን ነው? ለበሽተኛም ልትጸልዩ ለአጋንንትም ልትጸልዩ በፊታችሁ ክርስቲያን ሆናችሁ ለእሱ ክብር በምትኖሩት ኑሮ በመንገዳችሁ የሚመጣውን ጋሬጣ ሁሉ እየገነደሳችሁት ለመሄድ ጉልበታችሁ ማን ነው? ኢየሱስ የማምነው ማን ነው? የሚታገላችሁን ኃይል የሟርት መንፈስን የጥፋትን ኃይል ሁሉ በልዩ ልዩ አይነት መንገድ የሚሰራውን የጨለማ ስራ ሁሉ ግንጥልጥሉን እያወጣን የምንኖረው ኢየሱስ ጌታ ስለሆነ ጌታን ስለምናምን የጌታን ስም የሚጠራ ሁሉ ይድናል። ካላመናችሁት ሊሆን አይችልም። እግዚአብሔር የተመሰገነ ይሁን። ይህንን እምነት እስኪ አስቡት አስቡት። ለመጸደቃችሁ ያመናችሁት ጌታ ለሌላ ነገር ማመን እንዴት ሊጠፋብን ይችላል? ስለዚህ ይህንን ማስተዋል አለብን። ሮሜ ምዕራፍ 8 ላይ ተመልከቱት። እግዚአብሔር የተመሰገነ ይሁን። ምን እንደሚል ይዩት። ምዕራፍ 8 ቁጥር 31 እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከርሱ ጋር ደግሞ ሁሉን ነገር እንዴው እንዴት አይሰጠንም? ስለዚህ የመጀመሪያው መነሻ እምነታችን ለሌሎች እምነቶች ሁሉ ምንድነው? ስቴም ነው። ስቴም ሴል ሲሉ ታቃላችሁ ምን ማለት እንደሆነ? ስቴም ሴል ማለት ምን ማለታቸው ነው? ሌሎችን ኦርጋኖች ለመገኘት ምክንያት የሆነች ሴል ማለት ነው። ስቴም ሴል ማለት የኛ ስቴም ፌዝ ዚስ ኢዝ አወር ስቴም ፌዝ። ኢየሱስን ያመነ ሁሉ ስቴም ፌዝ አለው። ከዛ ነው ሁሉ ጀነሬት የሚያደርገው። እግዚአብሔር ይመስገን። አሜን። ክብር ለእግዚአብሔር ይሁን። እኔ ጌታን በጌትነቱ አስቤ በመንፈሳዊ ህይወታችሁ ላይ እንቅፋት የሆነባችሁን ነገር የማይገነደስ ኃይል አለ ብያለሁ። ብትስጥ እሱ ነው የሚወጣው የጌታ ስም ሲጠራ። ክብር ለእግዚአብሔር ይሁን። የጨለማን ኃይል ሁሉ እየገነደስን እባቡን ጊንጡን ተረግጦ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። ይሄ የማምነው ጌታ እሱን ሳምን በእግዚአብሔር ጽድቅ ተቆጥሮልኝ። ውድ ወገኖቼ ኃጢአቴ ተሰረየ ብዬ ያመንኩ ይህንን ጌታ ነው ማምነው። ይሄ ስቴም ፌዝ ያለው ሰው ምን አለው? ሌሎች ነገሮች ለሌሎች ነገሮች የሚተርፍ እምነት አለው። ለብዙ ነገር የሚተርፍ እምነት አለው። ክብር ለጌታ ይሁን። አሜን። ስለዚህ ከጌታ ጋር ማመንን መጽሐፍ ቅዱስ በብዙ ቋንቋዎች ነው የሚገልጠው። መቆራኘት፣ ከጌታ ጋር መያያዝ ያመጣል። ጌታን የሚያምን ሰው ዳግም ይወለዳል የሚለው ምን ያህል እንደምንያዝ ነው የሚያሳየው። ጌታን የሚያምን ሰው በመንፈስ ቅዱስ ይታተማል ሲል ይህን ሁሉ ነው የሚያ ምን ያህል እንደሚያጣብቀን ነው የሚያሳየው። ስለዚህ በድን ግንኙነት አይደለም፣ ሕያው ግንኙነት ነው ያለው። እግዚአብሔር ስሙ የተባረከ ይሁን። የሰማነውን እግዚአብሔር ይባርክልን። እንጸልይ።